በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት ተዘጋጅቶ የሚቀርብላችሁ ቅዱስ ሲኖዶስ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ከእጩ ዶክተር መጋቢ ሐዲስ ሮዳስ ታደሰ ጋር ስለ አጽመ ሰማዕታት እንነጋገራለን። ሚያዝያ 11 ቀን 2007 ዓ.ም ኢትዮጵያውያንና ኤርትራውያን ወጣቶች እምነታችሁን ካዱ ተብለው በዚህ ምክንያት ሊቢያ በረሃ ላይ ሰማዕት መሆናቸው በማስከተል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ታሪኩን አጥንቶ የሰማዕትነት ማዕረግን በመስጠት መቀነኑ፣ በሶስተኛ ደረጃ በቅርብ የሰማነው አጽማቸው በሊቢያ ውስጥ መገኘቱ፣ ወደ ሀገር ቤትም እንደሚመጣ ታሪኩን ሰምተናል። ያን አስመልክተን ከእጩ ዶክተር መጋቢ ሐዲስ ሮዳስ ታደሰ ጋር እናቀርብላችኋለን። እንድትከታተሉን በአክብሮት እንጋብዛለን። ክብረ አጽመ ሰማዕታት በብሉይና በሐዲስ ምን ይመስል ነበር?
እሺ፣ አመሰግናለሁ። የአንደኛው መቶ ክፍለ ዘመን ሰማዕታት በሆኑት በሊቢያ በተሰዉት ኦርቶዶክሳውያን ሰማዕታት ወንድሞቻችን አባቶቻችንም ማለት እንችላለን በረከታቸው ይደርብንና በዚህ ርዕሰ ጉዳይ እንድንወያይ የፈቀደልን ልዑል እግዚአብሔርን አመሰግናለሁ። እንግዲህ ክብረ አጽመ ሰማዕታት በብሉይ ኪዳንና በሐዲስ ኪዳን ምንድን ነው? በአጠቃላይ ሰማዕታት ማለት ምስክሮች ማለት ነው። ይኸውም ሃይማኖታችን አንክድም፣ ለጣዖት አንሰግድም፣ ይልቁኑ ደግሞ ወልደ እግዚአብሔር ክርስቶስ ፈጣሪያችን አንክድም ብለው መራራ ሞትን የተቀበሉ ግማሾቹ በእሳት ተጠብሰዋል፣ ግማሾቹ አንገታቸው በሰይፍ ተቆርጧል። በቸም አንገታቸውን በተሳለ ሰይፍ ተቆርጠው ካረፉ የአንደኛው መቶ ክፍለ ዘመን ሰማዕታት መካከል እነዚህ ሰማዕታቶች ይገኛሉ። እንግዲህ አጽማቸውም በፈልሶ በሚመጣበት ጉዳይ ከመነጋገራችን በፊት እስቲ መጻሕፍተ ብሉያትና መጻሕፍተ ሐዲሳት ስለ ክብር አጽመ ሰማዕታት ምን ይላሉ? የሰማዕታት አጽም የቅዱሳን አጽም ያለው ክብር ምን ይመስላል የሚለውን በጥቂቱ ማየት ይገባል የሚል እምነት አለኝ። እንግዲህ ዳዊት በመዝሙር 33 በቅንፍ 34 19 እስከ 20 ላይ አጽመ ሰማዕታት በእግዚአብሔር እንደሚጠበቅ ያስቀምጣል። ለዚህ ነው አጽማቸውን በእጅጉ አድርገን ምናከብረው ክብር አጽመ ሰማዕታትን። አጽማቸው በልዑል እግዚአብሔር እንደሚጠበቅ እንዲህ አለ፣ የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም ይላል። ራሱ የጻድቃን መከራቸው እንግዲህ የተቀበሉት መከራ ቀላል አይደለም። ግማሹ በእሳት ተጠብሷል፣ ግማሹ በሰይፍ ተቆራርጧል እና ምን አለ የእነዚህን አጥንቶቻቸውን ሁሉ ይጠብቃል በማለት አጽመ ሰማዕታት በልዑል እግዚአብሔር የሚጠበቅ የከበረ ነገር እንደሆነ ነው ቅዱስ ዳዊት አስቀድሞ የተናገረው። ስለዚህ ጠባቂው እግዚአብሔር በመሆኑ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ደግሞ አጽመ ሰማዕታትን በእጅጉ ታከብራለች። ምክንያቱም ጠባቂው ልዑል እግዚአብሔር በመሆኑ ነው። ሌላው በሁለተኛ ነገሥት ምዕራፍ 13 ከቁጥር 20 እስከ 21 አጽመ ሰማዕታት የሚያደርገውን ወይም አጽመ ቅዱሳን የሚያደርገውን ታላቅ ተአምር ማየት እንችላለን። በተለይ ምን ይላል? ኤልሳዕም ሞተ፣ ቀበሩትም። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 እስከ 21 እንግዲህ በሕይወተ ሥጋ ሳሉ የነፍሳቸው ጸጋ አይደለም ለስጋቸው ለጥላቸውም ተርፎ ሐዋርያት በሐዋርያት ሥራ ምዕራፍ 5 ላይ እነ ዮሐንስ እነ ጴጥሮስ በጥላቸው ሙስ ሲያነሱ ድዊ ሲፈውሱ እናያለን። በሐዋርያት ሥራ ምዕራፍ 19ም የቅዱስ ጳውሎስ ልብሱ ርኩሳን መናፍስትን ያወጣ እንደነበረ በሐዋርያት ሥራ ምዕራፍ 19 ላይ ተጽፏል። ስለዚህ በረከታቸው አጽማቸው ላይ ጭምር እንዳለ ለማጠየቅ ነቢየ እግዚአብሔር ኤልሳዕ ከሞተ በኋላ እንግዲህ አደጋ ጣዮች አንዱን ከሞዓብ ሰው እንትን ብለውት አስከሬኑን ወይም በድኑን በኤልሳዕ ስጋ ሰውነት ላይ ባሳለፉት ጊዜ ያሙት እንግዲህ የኤልሳዕን አጥንት በነካ ጊዜ እንደተነሳ ይጽፋል። ስለዚህ የቅዱሳን አጽም ድዊ ይፈውሳል፣ ሙትም እንደሚያነሳ በዚህ ምን ረዳው ነው ክብሩን። ሌላው በጣም ትልቅና አስገራሚ የሆነው ስለ አጽመ ሰማያታት የምናገኘው በአንደኛ መቃብያን ምዕራፍ 4 ከቁጥር 1 እስከ 5 ነው። በጣም የሚገርም ታሪክ ነው። እንደውም ይሄ መሰረት ነው የሚል እምነት አለኝ። እዛ ላይ እንደምናየው እንግዲህ ከነገደ ብንያም የተወለደው የመቃቢ 3 ልጆች ለምሳሌ አብያ፣ እነ ሲላ፣ እነ ፈንቶስና ሁለት ወንድሞቻቸው ያው በዘመኑ የነበረው ጺሩጽ አይዳን ሰባ ጣዖታትን ያመልክ ነበረና ለጣዖት ስገዱ እግዚአብሔርን ካዱ ቢላቸው እምቢ ያሉ ብዙ መከራ ጸናባቸውና በሰማዕትነት አረፉ። ኋላ ምንድነው ንጉሱ ያደረገው? አጽማቸው እንዲቅ ሰውነታቸው ሬሳቸው እንዲቃጠል አዘዘ። እንግዲህ በድናቸውን ለማቃጠል ቢሞክሩም አልተቃጠለም። ይሄ በጣም የሚገርም ነው። ለምን አልተቃጠለም? ዳዊት እንዳለው እግዚአብሔር አጥንቶቻቸውን የሰማዕታቱን ስለሚጠብቅ ነው። እንደገና በከባድ ብረት አስረው ወደ ባህር ቢጥሏቸው መስጠም አልቻለም። ከዛ በኋላ እንደውም ሬሳቸውን ለአውሬዎች እንደጣሉ መጽሐፍ ቅዱስ ይጠቁመናል። እንደውም አሞሮች ወፎች ክንፋቸውን ከፀሐይ ጋርደው 14 ቀን ሙሉ ሰውነታቸው እንደ ፀሐይ እያበራ በመላእክት ይጠበቅ እንደነበረ ነው መጽሐፍ ቅዱሱ የሚያስተምረው። መጨረሻ ላይ ግን ይሄ ሁሉ ሲያቅተው በክብር ምድርን ቆፍሮ የአምስቱን ሰማዕታት ሬሳቸውን ቀበረ ይላል። ስለዚህ አጽመ ሰማዕታት ምን ያህል ክብር እንዳለው በመላእክት እንደሚጠበቅ አራዊት ሁሉ መንካት እንዳልቻሉ ይሄ የሚያሳየን ትልቅ ክፍል ነው። ስለዚህ አጽመ ሰማዕታትን ስናስብ ጠባቂያቸው ልዑል እግዚአብሔር እንደሆነና እግዚአብሔር አጽመ ሰማዕታትን እንደሚያስጠብቅ ከዚህ መጽሐፍ ቅዱስ ክፍል የምንረዳው ነው። እንደውም አንድ የሚተረክ ታሪክ አለ በትርጓሜ ላይ። እስክንድር ያው እስክንድርያን የመሰረተ ነው ታላቁ ንጉስ እስክንድር። ኢየሩሳሌም ደርሶ ወደ እስክንድርያ ሲደርስ ማይቅጽራ ይላታል፣ በውሃ የታጠረች ናት፣ ምን ላድርግ ብሎ መኳንንቱ መሳፍንቱን ሰብስቦ ሲያማክር ለምን ድልድይ አትሰራም ብለው ያማክሩታል። እሱም እንዳሉት ትልቅ ሰርቷል፣ መዘውር ሰርቶ በብረት በኖራ ለብጦ ትልቅ ድልድይ ሰራ። መጨረሻ ላይ ቴዳ 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 የሚል የተጻፈባቸው 3 ድስት ሙሉ ወርቅ ከቀበረ በኋላ ምንድን ያደረገው? ሀርገጻት አዞዎች ወጥተው ባህሩ ሲነዋወጽ የሰራው ድልድይ እንዳይፈርስ ገባሬ ተአምራት አጽሜ ኤርምያስን ቀብሮበታል ይላል ትርጓሜ። ስለዚህ ሀገርንም ራሱ የማጽናት ኃይል አለው፣ ቸነፈር የማራቅ ኃይል አለው፣ በሽታዎችን የመስደድ ኃይል አለው፣ ሙት የማንሳት ኃይል ስላለው ጠቢቡ እስክንድር ንጉሱ እስክንድር ይህን እንዳደረገ ነው እንግዲህ የቤተ ክርስቲያን መጻሕፍት የሚመሰክሩት። በአዲስ ኪዳንም ስንመጣ የሐዋርያ ሥራ ምዕራፍ 8 ቁጥር 2 ላይ ያው እንደሚታወቀው ቀዳሜ ሰማዕት ቅዱስ እስጢፋኖስ ያው አንገቱ በድንጋይ ተወግሮ በክብር አርፏል። ምስጢረ ሥላሴም ተመልክቶ ነው ያረፈው። እንግዲህ ወዲያው ምን ይላል የሐዋርያ ሥራ ምዕራፍ 8 ቁጥር 2 ላይ በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት ይላል። እንግዲህ ስለዚህ እያለቀሱ በክብር እንግዲህ 8000 ማህበረ እስጢፋኖስ የቅዱስ እስጢፋኖስን ስርዓተ ቀብሩን እንዳከናወኑ ታላቅ ለቅሶም እንዳለቀሱለት ይጽፋል። ስለዚህ በመጻሕፍተ ብሉያትም በመጻሕፍተ ሐዲሳትም አጽመ ሰማዕታት ተበትኖ ሳይሆን መቅረት ያለበት ወይም አጽመ ቅዱሳን የትም ተበትኖ መቅረት ሳይሆን ያለበት በክብር ማሳረፍ እንደሚገባ ነው እንግዲህ እነዚህ የብሉይ ኪዳንና የሐዲስ ኪዳን መጻሕፍት የሚያስረዱ።
ሐዋርያትስ በሲኖዶሳቸው ላይ ስለ አጽመ ሰማዕታት ስለ አጽመ ቅዱሳን ምን ብለዋል?
እንግዲህ ቅዱሳን አባቶቻችን ሐዋርያትም ቤተ ክርስቲያን ሐዋርያዊት ናት። እንግዲህ የብሉዩ ምስክር አለ፣ የአዲሱ ምስክር አለ፣ ከዚሁ ላይ ደግሞ የሐዋርያ ሲኖዶስ ውሳኔ አለ። ቤተ ክርስቲያኗም ሐዋርያዊት ስለሆነች ነው ይህን ትውፊት ማስቀጠል የምታስቀጥለው። እንግዲህ ምን ይላሉ? በተለይ በዲድስቅልያ አንቀጽ 27 ላይ ፍትሐ ነገሥት አንቀጽ 20 ላይ ተጽፏል። ሰማዕታት አሉ በእናንተ ዘንድ ሊከበሩ ወይም ልታከብሯቸው ይገባል ካሉ በኋላ ምን አሉ? ጓደኛችን ተባባሪያችን የሚሆን ዲያቆን እስጢፋኖስ እና የዲያቆን ካሉ በኋላ ንዑድ ክቡር የሚሆን ኤጲስቆጶስነትን የተሾመ ያዕቆብ በእኛ ዘንድ ክቡራን እንደሆኑ አሉ። ልታከብሯቸው ይገባል ካሉ በኋላ ማንን የጠቀሱት? በከመ ኮኑ ክቡራነ በሀቤነ በእኛ ዘንድ አሉ ንዑድ ክቡር የሆነው የኢየሩሳሌሙ ጳጳስ ያዕቆብ ያው በሰማዕትነት ነው በምህጻበ ዕጽ ነው አንዱ ልቡን ልብ ራሱን ብሎ ምስጢረ ስጋዌን ሲያስተምር የገደለው ቅዱስ እስጢፋኖስም ያው በደንጊያ ተወግሮ ነው የሞተው በእኛ ዘንድ ክቡራን እንደሆኑ ብለው ነው ቅዱሳን አባቶቻችን ሐዋርያት በዲድስቅልያ ላይ የጻፉት። ስለዚህ ልታከብሯቸው ይገባል እኛም አክብረናቸዋል አሉ። ስለዚህ በሊቢያ የተሰዉትን በፍጹም ልናከብራቸው ይገባል። ይሄ ምንድነው? የሐዋርያት ትእዛዝ በመሆኑ ነው። እንደገና በተለይ በሶስተኛው ቀሌምንጦስ በ21ኛው አንቀጽ ላይ ሐዋርያት ምን ይላሉ? በጌታችን በኢየሱስ ክርስቶስ አምነው ደማቸውን ስላፈሰሱ ሰዎች ሁሉ ባረፉበት ቀን መታሰቢያ ያደርጉላቸው ብለው አዘዋል። ስለዚህ እነዚህ በሊቢያ የተሰው ክቡራን ሰማይታት የተሰውበት ዋናው ምክንያት ምንድን ነው? ክርስቶስን ካዱ ነው። ሃይማኖታቸውን ማተባቸውን በጥሱ ክርስቶስን ካዱ ነው። ክርስቶስን አንክድም ማተባችን አንበጥስም ሲል እነዚህም የመስቀሉ ተከታዮች ብለው ነው አንገታቸውን በተሳለ ሰይፍ በዛ በረሃ ውስጥ የቀሏቸው። ስለዚህ እነዚህን አሉ በጌታችን አምነው ደማቸውን ያፈሰሱ ሰዎች ሁሉ ባረፉበት ቀን መታሰቢያ ያደርጉላቸው ብለው ስላዘዙ ያረፉበት ቀን ሁሌ ቤተክርስቲያን መታሰቢያቸው ልታደርግ ዘንድ የሐዋርያት ሲኖዶስ መመሪያዋ ነው ማለት ነው። ይህ እንግዲህ የሐዋርያት ሲኖዶስ እንግዲህ ቅዱሳን አባቶቻችን ሐዋርያት ያዘዙንን ትእዛዝ በዚህ እናያለን ማለት ነው።
ከሐዋርያት እረፍት በኋላ ቤተክርስቲያንን ተቀብለው እንደ ሐዋርያት ሲመሩ የነበሩት ሐዋርያውያን አባቶች ይባላሉ።
የሐዋርያን አባቶች እይታስ ምን ነበር? ስለ አጽመ ሰማዕታት
እንግዲህ ከኔሮን ቄሳር ጀምሮ በክርስቲያኖች ላይ የነበረው ጽኑ አሰቃቂ መከራ የታወቀ ነው። እነ ኔሮን ቄሳር፣ እነ ትራጃን፣ እነ ማርቆስ አውሬሊየስ፣ እነ ዲዮቅልጥያኖስ፣ እነ መክስሚያኖስ እልፍ አእላፋት ክርስቲያኖችን በአሰቃቂ መልኩ በማሰቃየት መከራ በማጽናት ክርስቲያኖችም ክርስቶስን አንክድም ለጣዖት አንሰግድም ብለው አንገታቸውን ለተሳለ ሰይፍ እስከ መስጠት የደረሱበት ዘመን ነው። በተለይ ሐዋርያውያን አበው ወይም አፖስቶሊክ ፋዘርስ ብለን ከምንጠራቸው ውስጥ የነበረው የአጽመ ሰማዕታትን ክብር መጥቀስ ያስፈልጋል ይመስለኛል። በተለይ ምናስታውሰው ያው በሰላሳ ዓመተ ምህረት ተወለደ ተብሎ የሚነገርለት እስከ 107 ዓመተ ምህረት የቆየው አግናጢዮስ ነው። አግናጢዮስ እንግዲህ ዘአንጾኪያ እንግዲህ እንደውም ሊቃውንት በትውፊታቸው ማቴዎስ 18ን ይጠቅሳሉ። ጌታችን አቅፎ ከባረካቸው ህጻናት መካከል አንዱ አግናጢዮስ ነው ይላሉ። እና በአረመኔው በትራጃን ትእዛዝ በአስር ወታደሮች ታስሮ ያው ሲሄድ አስደናቂ የሃይማኖት ትምህርት የያዙ መልእክታትን ጽፎ ለየአብያተ ክርስቲያናቱ ሰጥቷል ልኳል። እና እንደው ከጻፈው በተለይ ሮም ላሉ ክርስቲያኖች የጻፈውን አንዱን መልእክት አንብቤ በዛ ዘመን እንዴት አጽሙ እንዴት እንደሆነ ደግሞ ማንሳት ይገባል። ምን ይላል? እናንተ ካልከላከላችሁኝ አለ ለሮሜ ሰዎች በጻፈላቸው መልእክቱ፣ ለአምላኬ ለመሞት ዝግጁ መሆኔን በሰው ሁሉ ፊት መሰክራለሁ። ስለዚህ አለ ወደ እግዚአብሔር እንድደርስ የአራዊት ጉርሻ ልሁን፣ የእግዚአብሔር የስንዴ ቅንጣት ነኝ። የአራዊትም ጥርሶች ቢፈጩኝ ለኢየሱስ ክርስቶስ ንጹሕ ኅብስት ሆናለሁ። ካንቀላፋው በኋላ ለማንም ሰው ሸክም እንዳልሆን ሰውነቴ በሙሉ ይለቅ። አራዊት መቃብሬ እንዲሆኑ ይምጡብኝ፣ እንዲይዙኝ እናንተ አነሳሷቸው። በመሞቴ በክርስቶስ ነጻነትን አገኛለሁ ብሎ ትልቅ ሃይማኖት ነበር ያስተማረው ለሮሜ ሰዎች በጻፈላቸው መልእክቱ። ኋላ ለአናብስት ተሰጥቶ ያው አናብስት በልተውት በሰማዕትነት ያረፈ ሰማዕት ነው ቅዱስ አግናጢዮስ። ነገር ግን እንግዲህ ሰውነቱ በአናብስት ሲበላ የተረፈ አካል አለ። ጠንካራ አካሉን የራስ ቅሉ እንዲህ የመሳሰሉት አካላት በአናብስት አልተበሉም። ስለዚህ በተለይ ሰማዕትነቱን በአይናቸው ያዩ በሮም የነበሩ ክርስቲያኖች ተረፈ አካሉን ወደ አንጾኪያ ወደ ነበረበት መንበር በክብር እንዴት እንደላኩት ዘ ማርቲርደም ኦፍ ኢግናሽየስ የሚል መጽሐፍ አለ። ሰማዕትነቱን እዛው በደቀ መዛሙርቱ የተጻፈ ማለት ነው። ተረፈ አጽሙ ምን ይላል? ከቅዱሱ ሰውነት ጠንካራውን አካል ብቻ የተረፈ ሲሆን አሉ የሰማዕትነትን ጸጋና ክብር በማግኘቱ ለቅድስት ቤተ ክርስቲያን ውድ ቅርስ ውድ ሀብት በመሆኑ በመጎናጸፊያ ተጠቅልሎ ታኅሳስ 20 ወደ አንጾኪያ ተወሰደ ይላል። በክብር መጎናጸፊያ ተጎናጽፎ ወደ አንጾኪያ ተወሰደ። እንግዲህ የጥንት ክርስቲያኖች አጽመ ሰማዕታትን በከበረ መጎናጸፊያ ነበረ የሚጠቀልሉት እንጂ በሳጥን ውስጥ አያኖሩም ነበረ። በጣም መታሰብ የሚገባው ነው አሁን ድረስ ማለት ነው። እንደውም የሚገርመው ሌላው መምህር የዮሐንስ ወንጌላዊ ተወዳጅ ተማሪ የነበረው የሲሚርናው ጳጳስ በተለይ ከ69 እስከ 155 ዓመተ ምህረት የነበረው ፖሊካርፕ እንግዲህ ያው በእንጨት ላይ አቃጥለው ነው በሰማዕትነት ያረፈውና በ156 ዓመተ ምህረት እሱ ባረፈ በአመቱ የማርቲር ደሞ ፖሊካርፕ የፖሊካርፕ የሰማዕትነት መጽሐፍ ተጽፏል። እዛው ባሉ ክርስቲያኖች ምን ይላል እዛ ላይ? ከከበሩ ድንጋዮች ወይም ማዕድናት በላይ ዋጋ ያላቸው ከጠራ ወርቅ በላይ የጠሩ አጥንቶቹን ወስደን በተገቢው ስፍራ አኖርን። ጌታም ተሰብስበን በታላቅ መንፈሳዊ ሐሴት የሰማዕቱን በዓለ ልደት እንድናከብር ፈቀደልን ይላሉ። በጣም ይገርማል። እዚ ላይ ከከበሩ ማዕድናት በላይ ዋጋ ያላቸው ነው ያሉት። እንግዲህ ከጠራ ወርቅ በላይ የጠሩ አጥንቶቹን ወስደን፣ ስለዚህ አጽመ ሰማያታቱ ለቤተ ክርስቲያን ከከበሩ ለምእመናን ከከበሩ ማዕድናት በላይ ዋጋ ያለው ነው። ያደንጊያ ምንም ሊያደርግ ይችላል። እነዚህ ግን ሙት ያነሳሉ፣ ድውይ ይፈውሳሉ፣ በአጽማቸው አልፎ ተርፎም በረከትን ያሰጣሉ። ስለዚህ ይሄን ይጽፋል። እንደውም ይቀጥልና ያ መጽሐፍ የፖሊካርፕ መጽሐፍ የተቀደሰውን ሰማያት የቡኩሉስን ሰውነት ወደ ሲሚርና የኤፌሶን የልዑላን መግቢያ ፊት ለፊት ወደ ነበረው መካነ መቃብር አፈለሱት። ከዚያም የሰማያቱ ታርሲያስ ሰውነት ባለበት አኖሩት። ወዲያውም ለምለም ዛፍ በቀለ። ይህ ሁሉ ከተፈጸመ በኋላ የቁርባንን ምስጢር አከናወኑ ይላል። እንግዲህ አጽመ ሰማያታቱ ባረፈበት ቦታ ተአምራት ይከሰታል። ለምለም ዛፍ በቀለ። ወዲያው ደግሞ መስዋዕት አዲስ ሰውተው ቅዱስ ስጋውን ክቡር ደግሞ እንዳቀረቡ እዛው ይጽፋሉ። እንግዲህ ይሄ እንግዲህ የሐዋርያውያን አበው የነበረው ትውፊት ነው። በተለይ ተርቱሊያን ኤግዞርሲሽን ቱ ቻስቲቲ የሚልና ኦገስታይንም ያው እንግዲህ ቅድመ ኒቂያ የነበሩ ናቸው። ምን ብለዋል? ያን ጊዜ አሉ በሁለተኛው መቶ ክፍለ ዘመን አጽመ ሰማያታት ባለበት መካነ ጸሎት በመስራት ያን ጊዜ እንግዲህ በይፋ ቤተ ክርስቲያን ተሰርተው ቅዳሴ ማከናወን አይቻልም። ስለዚህ መካነ ጸሎት ሰርተው ቢያንስ በዓመት በክብረ በዓላቸው ሰማዕትነታቸውን በማሰብ ቅዳሴ ይቀደስ ነበረ። ይሄ እንግዲህ በጣም ትልቁ ትውፊት ነው። ለምሳሌ አጽመ ሰማዕታት ባለበት አብያተ ክርስቲያናት የመስራት ልምድ ለምሳሌ በቅዱስ ጊዮርጊስ ገድል ላይ እናነባለን። ለምሳሌ ምንድን ነው እዛ ላይ የምናየው ትልቁ ነገር? ክርስቲያኖች ይላል ከሰውነቱ አግኝተው ቤተ ክርስቲያን እንዳይሰሩ አጽሙን ፈጩት ይላል እዛ ላይ። ስለዚህ አጽመ ሰማዕታት ከተገኘ እዛው ሰማዕትነት በተቀበለበት ቦታ ላይ አብያተ ክርስቲያናትን የማነጽና የመስራት ልምድ በቀደምት ሐዋርያውያን አበው እንደነበረ ያው ትልቅ ትውፊት ነው። ትልቅ ትውፊት ነው። እንግዲህ ምን ያደርጉ ነበረ? መንበሩን የቤተ ክርስቲያኑን መንበር የሚሰዉበትን ቅዱስ ስጋውን ክቡር ደግሞ የሚያቀርቡበትን መንበር በታች አጽመ ሰማዕታትን ያኖሩ ነበረ። ከመንበሩ በታች ማለት ነው። ይህንንም መነሻ ያደርጉት የነበረው በዮሐንስ ራእይ ምዕራፍ 6 ቁጥር 3 ላይ ተነስተው ነው። ምን ይላል? አምስተኛውን ማህተም በፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይላል ዮሐንስ። እንግዲህ በሰማይም ያለው ስርዓት በምድር ላይ አለ። እንግዲህ መንበር ላይም አለ፣ እዚህም አለ፣ ታቦት ሰማይም አለ፣ ምድርም አለ። ስለዚህ የሰማዕታቱ ነፍሳት ከመሰዊያው በታች አየሁ ይላል ዮሐንስ። ስለዚህ ይህን ይዘው ምን ያደርጉ ነበር? በጥንት ጊዜ ከመንበሩ በታች ያደርጉ ነበረ። ይሄ እንግዲህ በሐዋርያውያን አበው የነበረ ትውፊት ነው። በኋላ እንግዲህ በ312 ዓመተ ምህረት ቤተክርስቲያን በቆስጠንጢኖስ ዘመነ መንግስት ነጻ ከወጣች በኋላ የቅዱሳን ሰማዕታት መቃብር መከፈት በአማኞች ዘንድ ይፋዊ የሆነ ክብር መሰጠት ተጀምሯልና እስከ ዘመነ ሊቃውንት የነበረው መዳረሻ እንዲህ ከብዙ በጥቂቱ ይህን ይመስላል።
ሌላው ከነገሩ መሀል የምናየው ምንድነው? በጥንቷ ቤተክርስቲያን ውስጥ የቅዱሳንን ልደት ማክበር፣ እረፍት ማክበር ጊዜ ወለዶ ሳይሆን በጥንትም በሐዋርያን አባቶችም ጭምር የነበረ ነው ማለት ነው።
በትክክል
መልካም። እንግዲህ ቤተክርስቲያን ዘመን አቆጣጠር ከሐዋርያን አባቶች ቀጥለው የመጡት ሊቃውንት ናቸው። ሊቃውንት አባቶችስ ስለ አጽመ ሰማዕታት ምን አይነት ሐሳብ ሰጥተው ነበር? ምን ወስነው ነበር?
ያዘ የተሰናሰለ እንጂ የተበጠሰ ነገር ስለሌላት ሊቃውንቱም ስለ አጽመ ሰማዕታት ክብር በስፋት ጽፈዋል። በተለይ ታላቁ ሊቅ ቅዱስ ኤፍሬም ሶሪያዊ ምን ይላል? ሰማዕታት ካረፉ በኋላ ይላል ልክ በሕይወት ያደርጉ እንደነበረ ያደርጋሉ። ሕሙማን ይፈውሳሉ፣ አጋንንት ያወጣሉ። ምክንያቱም የመንፈስ ቅዱስ ጸጋ በተቀደሰ አጽማቸው ላይ ይኖራል ይላል። ይህ የሚገርም ነው፣ እውነት ነው። ኤልሳ በሕይወተ ስጋ ሳለ ሙት አንስቷል፣ ሁለት ሙታን አንስቷል፣ ሙታኖችን አንስቷል። ከሞተም በህይወተ ስጋ ሳለ አንድ፣ ካረፈ በኋላ ደግሞ እንደዚሁ አንድ አንስቷል። በህይወተ ስጋ ሳለ አንድ፣ ካረፈ በኋላ አጽሙ ደግሞ እንደገና አንስቷል። ስለዚህ ያደርጉ የነበረውት ያደርጋሉ። ዋናው ምንድን ነው ግን አለ? የመንፈስ ቅዱስ ጸጋ በተቀደሰ አጽማቸው ላይ ይኖራል አለ። ቅዱስ ኤፍሬም ይህን ሊል የቻለው ከመምህሩ ተነስቶ ይመስለኛል። ቅዱስ ያዕቆብ ዘንጽቢን ያው የቅዱስ ኤፍሬም መምህር ነው። ከሰለስቱ ምዕት ነው ቁጥሩ እንደው በቤተ ክርስቲያን ታሪክ የሚተረከው ምንድነው? አንድ ቀን ስለመቤታችን ክብር ቅዱስ ኤፍሬም ሲያስተምር እግዝእቴ መቤቴ እያለ ሲያስተምር ስምዖን ዘአምድ ሊጠይቀው ሲመጣ ሰላም ለኪ እንጂ እግዝእቴን ከማን አገኘው ሲለው ከመምህራችን ነው አለው። ግራ ገባው ሰምቶ ስለማያውቅ። እንደውም ና ወደ መካነ መቃብሩ እንሂድ ብለው ወደ ያዕቆብ መቃብር ሲሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቶ አስሩ ጣቶቹ እንደ ፋና እያበሩ በህይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ፣ ወደ ረሞቴ እሰይ ብሉኪ ወይድሱኪ ኩሉ አዕጽምቴ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ለበሃዊ፣ በህይወቴ እያለው እንደ ስምዖን ዘአምድ ሰላም እልሻለሁ፣ ከሞትኩኝ በኋላ መላው አጥንቶቼ ሳይቀሩ እንደ ኤፍሬም እመቤቴ ይሉሻል ብሎ አጽሞቹ እንደ ፋና እያበሩ ነው የመሰከረው። ስለዚህ ምንድን ነው የሚያመለክተው? የመንፈስ ቅዱስ ጸጋ በተቀደሰ አጽማቸው ላይ አለና በህይወተ ስጋ ያደርጉት እንደነበረ ዛሬም በተቀደሰ አጽማቸው ያደርጋሉ ብሎ ነው እንግዲህ ከሊቃውንት የጻፈው። አሁን እንግዲህ እነዚህ አጽመ ሰማዕታት የት ይረፉ የሚለውንም በቅዱሳን አባቶቻችን በተለይ በሊቃውንቱ ተጽፏል። አዎ እኛ እንግዲህ ያንቱ ፊት ነው መጠበቅና ማስከተል ያለብን። በተለይ ባስሊዮስ በጻፈው መጽሐፍ በ33ኛው አንቀጽ ፍትሐ ነገሥትም ላይ ተጽፏል ይሄ ነገር፣ ወመካነ ሰማዕታት ይኩን ታሕተ ስልጣነ ቤተ ክርስቲያን አሐቲ ጉባኤ። የሰማዕታት መቃብር አለ አንዲት ጉባኤ በምትሆን በቤተ ክርስቲያን ዙሪያ ይሁን አለ። ይሄ በጣም እንደው ሊሰመርበት ይገባል፣ መነሻ መጽሐፋዊ ማድረግ ስላለብን። እንደውም ሊቃውንት የፍትሐ ነገሥት መተርጉማን ሲተረጉሙት አንድም በቅድስት ይሁን ይላሉ። ደግሞ አለው የሰማዕታት መቃብር አንዲት ጉባኤ በምትሆን በቤተ ክርስቲያን ዙሪያ ይሁን፣ አንድም በቅድስት ይሁን። ቤተ ክርስቲያን ውስጥ አንድ በዙሪያ ይሁን አሉ መተርጉማኑ። ወይም ምን አሉ? በቅድስት ይሁን ብለው ነው ይሄን ያስቀመጡልን። እንግዲህ ምን አሉ? ቤተ ክርስቲያን በሰማዕታት አጽም የምትከብር ሁን አይደለም፣ ራሱ ክርስቶስ ያከብራት በመሆኑ ሰማዕታት በቤተ ክርስቲያን ክብር ያገኛሉ እንጂ ቤተ ክርስቲያን ክብር አላትና፣ ስለዚህ በቅድስት ያኑሩ። አሁን ይሄ በእስክንድሪያ ቤተ ክርስቲያን የተለመደ ነው፣ በኋላ ላይ ምናልባት ልናነሳው እንችላለን። እንደገና በኒቂያ የተሰበሰቡ ሰለስቱ ምዕት 318ቱ ሊቃውንት ምን አሉ? ወያንብሩ አዕጽምቲሆሙ ለሰማዕታት በቤተ ክርስቲያናት ወምኔታት፣ የሰማዕታትን አጽም በቤተ ክርስቲያን ወይም በገዳም ያኖሩ ነው ያሉት። ዝም ብሎ የሆነ ቦታ ላይ ማሳረፍ አይደለም፣ ህይወት ናቸው፣ ህይወት አለ ማለት ነው። እዛ ላይ ቅርስ አይደሉም እነዚህ ሰማዕታት። አንደኛ የሰማዕትነት ህይወታቸው ሰባኪ ነው፣ ታሪካቸው ሁሌ ይነገራል። ሁለተኛ በረከትን ያስተላልፋሉ። ስለዚህ በቤተ ክርስቲያንና በየት ይሁኑ አሉ? በገዳማት ይሁኑ ብለው ሲያስቀምጡ ባስሊዮስ ደግሞ በቤተ ክርስቲያን ቅጽር ግቢ ውስጥ ካለ በኋላ ወይም አሉ ሊቃውን በቅድስት ይሁኑ፣ በቅድስት ውስጥ እንዲሆኑ ነው የታዘዘው። ይሄ እንግዲህ የሐዋርያት ትልቅ የሊቃውንቱ ትልቅ ትምህርት ነው ካሉ በኋላ ሰለስቱ ምዕት ምን አሉ? አሁን ይሄኛ ያላገኘው በረከት ነው። በጣም አጠንክረን እንደው ብንወያይበት መምህር ምን አሉ? ስጋቸው ከተቀበረበት መቃብር ለታመሙ ሰዎች፣ ድህነትን ለሚሹ ሰዎች ድህነት ጥቅም ይገኝበት ዘንድ ካሉ በኋላ አሁንም ሰለስቱ ምዕት ፍትሐ ነገሥት ላይ መመልከት ይቻላል። ንጹሐን የሚሆኑ የሰማዕታትን አጽም ርኩስ ነው ብለው የሚነቅፉ ሰዎች ከእርሷ በሚደረገው ተአምራት፣ በስጋ ለታመሙ ሰዎች ከእርሷ በሚደረገው ድህነት፣ አጋንንትን በማራቅ በሚደረገው ተአምራት እግዚአብሔር ያሳፍራቸዋል ይላል። ይሄ በጣም ጠንካራ ነገር ነበረ። እንግዲህ ምእመናን ከሰማዕታት አጽም ሊባረኩ ይገባል። ምእመናን ከህመማቸው የሰማዕቱን አጽም ዳሰው ሊፈወሱ ይገባል። ስለዚህ ምን አሉ ሊቃውንቱ? በቅድስት ያኑሩ። አሁን በእስክንድሪያ ቤተ ክርስቲያን እኔ በሄድኩኝ ጊዜ የነ ቅዱስ መርቆሬዎስን፣ የነ አባ ብሶይን፣ የነ አባ ሙሴ ጸሊምን፣ የነ ቅዱስ ዮሐንስ ከማን፣ የነ ቅዱስ ሚናስን ሰውነት ለመዳሰስ ችያል። ሁሉም ሰው ይዳስሳቸዋል። በክብር በወርቅ መጎናጸፊያ አጎናጽፈው በቅድስት ውስጥ ያኖራሉ። ሁሉም ሰው ዳሶ ተሻሽቶ ከህመሙ ይፈወሳል። አጋንንት ያለባቸው ሰዎች ደግሞ ዳሰው ከሰማዕቱ አጽም በሚገኘው በረከት የመንፈስ ቅዱስ ጸጋ ስላለበት ይድናሉ እንጂ አይደበቁም። ወይም መቅደስ ውስጥ ተደብቀው ወይም ካፈር በታች አድርገው ወይም ዋሻ ውስጥ ደብቀው አያኖሯቸውም። በክብር በወርቅ መጎናጸፊያ ተጎናጽፈው ምእመናን ድህነትን ያገኛሉ። ስለዚህ ነው ሰለስቱ ምዕት አጠንክረው የተናገሩት። ድህነትን የሚሹ በረከትን የሚሹ ሰዎች ይዳስሷቸው ዘን በቤተ ክርስቲያን ይቀመጥላቸው ነው ያሉት እንጂ ማንንም ሰው በማይደርስበት ወይ በሙዚየም ቆልፎ ያኑሯቸው አልተባለ። እንግዲህ ሌሎችም እንግዲህ ሊቃውንት በተለይ ቀኖና ጋንግራ ወይ የተሰበሰቡ ሊቃውንት በሃያኛው አንቀጽ ላይ ምን ይላሉ? ወዘይሜንኖሙ በበዓለ ሰማዕታት የተሰበሰቡትን የሚንቅ የሚያቃልል ትዕቢትን የተመላ ነውና ከክርስቲያን የተለየ ይሁን ይላሉ። እንግዲህ ምን ያህል ለሰማዕታት በዓል የተሰጠውን ክብር ሊቃውንት እንግዲህ ይህን ያህል ክብር ነበሩ አጽመ ሰማዕታት፣ አንደኛ የት ይረፍ ምን ላይ ይረፍ የሚለውን ጥያቄ መልስ የሰጠ ውሳኔ ነው እንግዲህ ሊቃውንቱ ሲያስተላልፉ የነበረው።
ስለ አጽመ ሰማዕታት በእግዚአብሔር ዘንድ ያለው እይታ ምንድን ነው? የሚደረጉት ተአምራትስ?
አጽመ ሰማዕታት እንዲጠፋ ከብሉይ ኪዳን ቅድም ከጽሩ ጻይዳን ጀምሮ በመጽሐፈ መቃብያን የተጻፈው ጀምሮ ይጥሩ ነበረ። ነገር ግን ጠባቂው እግዚአብሔር ካጥንታቸው አንዱ አይሰበርም ስላለ ጠባቂው እግዚአብሔር ስለሆነ በየጊዜው ይገልጠዋል። ለምሳሌ አሁን ቅዱስ ማርቆስን ሰማዕትነቱን ስናስብ በመጽሐፈ ስንክሳር ላይ እንግዲህ በገመድ እየሳቡ ነው ከስርዓተ ቅዳሴ ያውጥተው ያው በሰማዕትነት ያጠፉትና በድኑን ለማቃጠል አስበው ነበር አመድ ለማድረግ። ነገር ግን ወዲያው ውርጭና ዝናብ ከየት መጣ ሳይባል መብረቅ ብልጭልጭታ ተሰምቶ ፈርተው ሸሽተው በክብር አጽሙ እንዲቀበር ሆኗል። ይሄ በጣም የሚገርም ነው። እነ ቅዱስ ባኮስ ስንክሳር ላይ እንደምናነበው ደንጊያ ላይ አንጠልጥለው ብዙ ሰማዕትነትን የተቀበሉ ናቸው በእነ ባኮስ እነ ሰርጊስ። እና በጣም የሚገርመው አንበሳና ተኩላ ታዘው በድናቸውን ይጠብቁ ነበረ። እንዘ ለዘልፍ ሲሰየሙ ስጋ ይላል አርከ ስሉስ፣ ስጋን የሚበሉ እንኳን አጽም እስከ መጠበቅ አደርሷቸዋል። እና የሰማዕታቱን አጽም እግዚአብሔር ራሱ በክብር እንደሚጠብቅ ነው የምናየው። እና ብዙ ተአምራት ተፈጽሟል። ለምሳሌ በአገራችንም እኮ ለምሳሌ ጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰተ አጽም ከደብረ አስቦ ወደ ደብረ ሊባኖስ በወረደ ጊዜ ብርሃን ሁሉ እንደወረደ ይጽፋል፣ ገሉ ይናገራል። ይሄ ብቻ አይደለም፣ ሰውነታቸው ክቡር እንዳለው ለምሳሌ አሁን ቅዱስ ቂርቆስን እናንሳው። በኤልያስ ሰረገላ ሰውነትን እኮ አኖራለሁ ያለው እኮ ጌታ ምን ያህል ሰውነታቸው ያለውን በረከት ያሰጣል። እና ለምሳሌ አቡነ ሲኖዳ የተባሉ ታላቅ ጻድቅ በኢትዮጵያዊ ጻድቅ በተለይ ደብረ ጽሙና የነበረው አጽማቸውን አፍልሰው ወደ ጎጃም ደብረ ድማ ሲያመጡ በእውነት በዘመኑ የነበረው ሕመም ቸነፈር ደዌ ሁሉ እንደራቀ ዜና ገላቸው ይጽፋል። ስለዚህ አጽመ ሰማዕታት በጣም ትልቅ ክብር ያለው ቅርስ ሳይሆን ሕይወት የሆነ ቅርስ ሳይሆን ሕይወት የሆነ ነው ህይወት የሆነ ነው። ሙት የሚነሳበት፣ ድውይ የሚፈወስበት፣ ድውያን የሚፈወሱበት፣ አጋንንት የሚርቁበት፣ በረከትን የሚያሰጥ፣ ጸጋን የሚያስተላልፍ የእግዚአብሔር መንፈስ ቅዱስ ማደሪያ ነው። በኋላም ደግሞ ክርስቶስ ሲመጣ እንደ ፀሐይ የሚያበራ ሰውነት ነው ከሞት ተነስቶ። ስለዚህ ጠባቂውም እግዚአብሔር ነው፣ ተአምርን በእነሱ አድርጎ አድሮ የሚያደርገው ልዑል እግዚአብሔር ነውና በረከትን የምናገኝ መሆን አለብን የሚል ነው እምነት ያለኝ።
ድንቅ ነው መምህር። እስኪ ከአሃት አብያተ ክርስቲያናት አንዷን እንደ ምሳሌ ወይ ሶሪያ ወይ ግብጽ ወይ ህንድ አንዱን የመረጡትን አንስተው ስለ አጽመ ሰማዕታት ያላቸው ክብር ስርዓት ምን ይመስላል?
እንግዲህ የእስክንድሪያን መጥቀስ እችላለሁ። አንድ ወር ስላየሁት በአይኔ የነበረውን ለምሳሌ ምን ያህል በረከትን እንደሚሹ የተማርኩበት ነው። ለምሳሌ ቅዱስ መርቆሬዎስ ሰውነት አለ። አጽሙ ብዙ አብያተ ክርስቲያናት ውስጥ ይገኛል። ከሰውነቱ የተወሰነው ጥፍሩ ሊሆን ይችላል፣ ከሰውነቱ የተወሰነ አካል በሊቀ ጳጳሱ በክብር ለአብያተ ክርስቲያናት ሁሉ ይከፋፈላል። እያንዳንዱ አብያተ ክርስቲያናት የቅዱስ መርቆሬዎስን የከበረ አጽም አላቸው ማለት ነው። እያንዳንዱ ሰማዕታት በወርቅ መጎናጸፊያ በጣም ስዕላቸው የታተመበት አለ። ለምሳሌ የአባ ብሶይ ሰውነት አንኮርላፕትድ ነው የሚለው ጌታን ያዘሉ ስለሆነ ሙሉ ሰውነታቸው አለ። ስለዚህ ስዕላቸው ላዩ ላይ ይታተማል፣ የወርቅ መጎናጸፊያው ላይ። አጽመ ሰማዕታቱን ሲያፈልሱ የራሳቸው የሆነ የጸሎት ስርዓት አላቸው። ቅባ ቅዱስ ይወጣል፣ ይታሻል። በክብር እጣን እየታጠነ በክብር በጣም ደመቅ ባለ የጸሎት ስርዓት አጽሙ በወርቅ መጎናጸፊያ ተጠቅልሎ ወደ የአብያተ ክርስቲያናቱ ይላካል። በክብር ስርዓተ ቅዳሴ ይከናወናል። ከዛ ምን ውስጥ ያደርጋሉ? ቅድም ፍትሐ ነገሥቱን እንዳየነው ቅድስት ውስጥ ያደርጉታል። የፈለገ እያንዳንዱ ክርስቲያን ሻማ ያበራል። ቅዱስ ማርቆስ ሰውነት በክብር ተቀምጧል። የነ አባ ሙሴ ጸሊም የነ አባ ኢስድሮስ ስንክሳር ላይ የምናያቸው ሁሉ ቅዱሳን አበውና የቅዱሳን ሰማዕታትና የቅዱሳት እናቶች ሰማዕታት በአጽማቸው በክብር በወርቅ መጎናጸፊያ ተጎናጽፎ ተቀምጦ ምእመናን ይዳሰሳሉ። በፊታቸው ሻማ ያደርጋሉ። ቅዱሱን ይማጸናሉ። ከእግዚአብሔር እንዲያማልዳቸው ይፈወሱበታል። አሁን እኛ በጣም ኢትዮጵያ የታደለች ናት። ብዙ ቅዱሳን አባቶቻችን ሙት ያነሱ፣ ድዌ የፈወሱ ዛሬ አጽማቸው በምን ሁኔታ ላይ ነው ያለው? በጣም ዜና ገላቸውን እኮ ስነ ለንጽሮተ ስሉስ ቅዱስ እግዚአብሔርን ለማየት የበቁ ብዙ ቅዱሳን እለት እለት እየታጠኑ ነው ወይ? ምእመናን እስከ እነዚህ ቅዱሳን አባቶቻችን በረከትን እያገኙ ነው ወይ? አይደለም ወይ? አሁን የቅድስት ወለተ ጴጥሮስን አይሄጅ አይቻለሁ። በምን አይነት ሁኔታ ነው የተቀበለው? ከቤተ ክርስቲያን ውጭ አንድ ቦታ ተቀምጧል፣ እላዩ ላይ ሐውልት ተሰርቷል። ይሄ አልነበረም። ቢቻል በቅድስት ህሙማን የሚፈወሱበት፣ አጋንንት የሚባረሩበት፣ ሙት አልፎ ተርፎ ሙትም ጭምር የሚነሳበት መሆን አለበት። ስለዚህ ምን ያደርጋሉ? አጽመ ሰማዕታቱንም ይካፈላሉ ለበረከት አብያተ ክርስቲያናቱ። አንዳንዶቹ እንዳሉ ይሆናሉ፣ ሌሎቹም ደግሞ ለበረከት ካላቸው ፍቅር የተነሳ ደግሞ የተለያየ አብያተ ክርስቲያናት ጭምር ሊገኝ ይችላል። ከሰውነታቸው የተወሰነ ክፍል ተወስዶ ማለት ነው። ስለዚህ እንደዚህ አይነት ነው ትሬንዱ፣ ትውፊታቸው። ስለዚህ በክብር ሰው እየተባረከ ማንም ሰው ሄዶ የመባረክ ሙሉ መብት አለው፣ ክርስቲያኑ ሙሉ መብት አለው። ስለዚህ እንዲህ ባለ ሁኔታ ነው እንግዲህ አጽመ ሰማዕታትን እያከበሩ በረከትን እያገኙ ህያዋን አድርገዋቸዋል አሁን ድረስ። እና ያ ብዙ ቅዱሳን ነበሩን፣ አጽማቸውም በምን ቦታ እንዳረፈ ጭምር አናቅም። ወይ አንድ ዋሻ ውስጥ ተቀምጦ ሚያጥነውም አንድ ሰው ሊሆን ይችላል እንጂ በክብር ምእመናን እንዲባረኩበት ሆኖ ጸሎት እለት እለት እንዲደረግበት ሆኖ ማይቶት እንዲበራለት ሆኖ ግን በክብር የተያዘ እምብዛም አላጋጠመንም። እና እነዛ ግን በጣም አድርገው መማር የሚገባንም መማር ይገባናል የሚል እምነት አለ። እንደዛ ነው ያደረጉት።
ድንቅ ነው መምህር። በቤተ ክርስቲያን ብያኔ መሰረትም ቤተ ክርስቲያን የሚለው ቃል በህይወት የሌሉ ቅዱሳን አሁን ያሉ ወደፊት የሚመጡትና በሰማይ ያሉት መላእክት ናቸው። ስለዚህ ሰማዕታት አጽም ቤተክርስቲያን ህያው ስለሆነች ህያው ናቸው እነሱ። አንዴ ነው ሁለት የሰማዕታትን አጽም ዳሶ መፈወስ ምን ሚል የሚቃወሙ ካሉ አይደለም የነሱ አጽም ቅድም እንደነገሩን ኤልሳ የተቀበረበት በኤልሳ አጽም ላይ ነው የሚለው። አፈሩ እኮ ነው። አዎ አፈሩን ሲነካው ተነሳ። የሚገርመው እኮ ኤልሳም በህይወት ዘመን እያለ የእግዚአብሔር ነቢይ ንዕማን መጥቶ ከኢየሩሳሌም አፈር ይዤ ልሂድ ብሎ ጠየቀው። ተው አምልኮ ባዕድ ይሁን ባላለው እንዴ? ይዞ ሄደ። የሰማዕታት አይደለም አጽማቸው የለበሱት ልብስ እንደሚፈውስ ወንጌል ትናገራለች እኮ። ከሐዋርያው ጳውሎስ ልብስ ላይ የቆረጡ ለታመሙ ሰዎች ሲያጥኑላቸው ይድኑ ነበር። ጴጥሮስ በመንገድ ላይ ሲያልፍ አይደለም አካሉ፣ አይደለም ልብሱ፣ አይደለም ወዙ፣ ፀሐይ የሱን አካል ጥላ ያሳረፈችበት ቦታ ላይ ያለ ድውይ ይፈወስ ነበረ።
አሁን ድረስ ይህን ሲያነሱ በአሀት አብያተ ክርስቲያን ትውፊት ባይሆንም በሮም ትውፊት፣ በሮም ካቶሊክ ትውፊት ሶስት አድርገው ከፍለው አንደኛ ሙሉ አካላቸው ነው፣ ሁለተኛ ደግሞ የተጠቀሙበት እቃ ሁሉ መስቀላቸው፣ ልብሳቸው፣ እሱ ሁሉ በክብር ይቀመጣል። እሱ ሊታይ ይችላል፣ ችግር የለውም፣ በክብር ይቀመጣል። አጽማቸው ግን ህያው ነው፣ ቅርስ አይደለም። እንዲህ አድርገው ነው በክብር የሚያኖሩት።
ደግሞ እኮ በጥንቱ ቤተክርስቲያን ጸበል ሲባል የቅዱሳን በትራቸው፣ መቁጠሪያቸው፣ ጭራቸው፣ ልብሳቸው እንደ ጸበል ይቆጠራል። ቀኖና ቤተክርስቲያንም ሲቀንን ቅዱሳን ይቀነናሉ፣ የተጠቀሙባቸው ነዋያት ይቀነናሉ፣ ልብሳቸው ይቀነናል፣ የጸለዩበት ቦታ ሳይቀር በቅዱስነት ይቀነናል። እንግዲህ ከአሃት አብያተ ክርስቲያናት መሀል አንዷን እስክንድርያን መርጠን ስለ ሰማዕታት አጽም ያላትን ተመልክተናል። የእኛ ሰማዕታት ወደ ኢትዮጵያ ሲመጡ በምን መልኩ መቀበል አለብን? የትስ ማስቀመጥ አለብን?
የግብጽ ኦርቶዶክሳውያን ሰማዕታት መጀመሪያ የተደረገው ምንድን ነው? ያው ስማቸው፣ ቁጥራቸው ተለይቶ ታውቋል። አስቀድመው ይሄን ነገር ሁሉ አጠቃለው ጨርሰዋል። መጨረሻ ላይ ሆነው ምንድን ነው ከአራጆቹ ወገን አንዱ ይማረካል ይያዛል። መጨረሻ ላይ የት እንደተቀበሩ የት እንደጣጣሉ ይጠቁማል። ከዚያ ምንድነው ያደረገው? የሊቢያ መንግስት ከግብጽ መንግስት ጋር በመነጋገር እነት እነሱ ናቸው ወይስ አይደለም የሚለው ነው ፎረንሲክ ምርመራ ነው የተደረገው። ተነጋግሮ ዲኤንኤያቸው ከቤተሰቦቻቸው ዲኤንኤ እንዲላክ ተደርጓል። ሳምፕል ተወስዶ ናሙና ሲታ ተመሳሳይ ናቸው። መጀመሪያ ይሄንን ጭምር አረጋግጠዋል ከግብጽ ከመንግስት ጋራ በመነጋገር። ይሄ ነገር ከተረጋገጠ በኋላ እነሱ በርግጥ የቅድስና ማዕረግም ሰጥተዋል። የኛም ታላቋ ቤተክርስቲያናችን እንዳደረገችው ስንክሳሮቻቸው ላይ ጽፈዋል። ቤተክርስቲያንም ሰርተው ነበር በእነሱ ስም ግብጻውያኑ አጽማቸው ከመምጣቱ አስቀድሞ። ከዛ በኋላ ትልቅ በመንግስት ደረጃ በሀገር መንግስት ደረጃና በቤተክርስቲያኗ ደረጃ ነው አቀባበሉ ትልቅ ክብር የተሰጠው። ስለዚህ ልክ ገና አጽማቸው ኤርፖርት አየር ሲደርስ ከአውሮፕላን ሲወጣ በመላዋ እስክንድሪያ የነበሩ አብያተ ክርስቲያናት እኩል የደውል ድምጽ አሰምተዋል። ይሄ እስቲ ደውላ ደውልን ራሱ አንድ ላይ ምናሰማበት ቢሆን ደስ ይለኛል። እኔ እንደ ትልቅ ትርጉም አለው ደውል
ለሰማያት እንደክብራችሁ።
አዎ ሁሉም በአንድ በተመሳሳይ ጊዜ እኩል በመላ እስክንድሪያ ግብጽ ደውል ድምጽ ተሰማ። ተለያዩ ሀገር አመር ሚኒስቴሮች ነበሩ። ያው ግብጹ ፓትሪያርክም ነበሩ። በትልቅ አቀባበል ተደርጎ ወደ ነሩበትና በስማቸው ወደ ተሰየመው ቤተክርስቲያን ነው ጉዞ የተደረገው። ከዛ በኋላ እዛ ሲደርስ ስርዓተ ቅዳሴው ተከናወነ። እዛው ጸሎት ስርዓተ ቅዳሴ ተከናውኖ እንዲህ ባለ በደመቀ መልኩ ነው እንግዲህ እስካሁን በክብር ሰውነታቸው አርፎ ያው በረከትን ያገኙ ይገኛሉ። እንግዲህ ይሄንንም በእኛ ዘመን መስማታችን ትልቅ ነው፣ ትልቅ ዜና ነው። በእውነት የሰማ ነው። እግዚአብሔር አጥንቶቻቸውን ይጠብቃል እንዳሉ እንደተባለ ጊዜው ከደረሰ በእውነት ሀገራችን የምትባረክበት ይመስለኛል። በሰማዕታቱ አጽም የምናገኘው ጸጋ አለ፣ የምናገኘው በረከት አለ። ይሄ ደግሞ የሆነው በዘመናችን ነው።
የኢትዮጵያን አጽም ዲኤንኤ ቼክ ተደርጓል?
እሱን አላውቅም። እሱ እንግዲህ የሚመለከታቸው አካላት ሊሰሩበት የሚችሉ ይመስለኛል። ስለዚህ አቀባበላቸውን እንግዲህ መንፈሳዊነቱን በጠበቀ መልኩ እንግዲህ መላ ሀገራችን በድምቀት እንደሚቀበላቸው እና ደግሞ ከሰማዕታቱም በረከት እንደምናገኝ ያው ባለሙሉ እምነት አለኝ። ይህም እንግዲህ ቤተክርስቲያኗ እየሰራችበት ኮሚቴ አዋቅራ እንደነበር እንሰማለን።
ተመልካቾቻችን፣ የዕለቱን መርሐ ግብራችንን እዚህ ላይ እናጠናቅቃለን። ቀሪዎቹን መርሐ ግብሮች እንድትከታተሉን በአክብሮት እንጋብዛለን።